ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት በአዲስ አበባ ከተማ በመፍረስ ላይ ያሉ የመኖሪያ ቤቶችና መፈናቀሎችን የተመለከተ ዘገባ ይዘናል።
የኔ ብቻ አይደለም ጋሽ የሚቆጠር ቤት እየፈረሰ
ይሄ የኛ ኤሪያ ግራን ሰፈርና ጋሮዳ የሚባለው ብቻ ከ1900 አባወራ በላይ የሚኖርበት፣ ማንጎ ሰፊ የሚባለው ከ3000 ምናምን አባወራ በላይ የሚኖርበት፣ ከርታ ቆንጆማ የሚባለው ደግሞ ከዛ በላይ የሚኖርበት፣ በጣም ብዙ ሺህ አባወራ የሚኖርበት ነበረ።
በሌላኛው ዘገባችን ደግሞ በዩናይትድ ስቴትስ ጉብኝት በማድረግ ላይ የሚገኙት በቅርቡ ከእስር የተፈቱት የኦፌኮ መሪ አቶ በቀለ ገርባ በአሜሪካ ድምጽ ሬዲዮ ስለ ኑሯቸው፣ ስለ ፖለቲካ፣ እንደዚሁም የትግል መርሆቻቸውና ስለ እስር ቆይታዎቻቸው ተወያይተዋል።
በአብዛኛው እስር ቤት ያሉ ሰዎች እንደውም መልካም ሐሳቢዎች፣ ቅን ሐሳቢዎች፣ ለሀገር የደከሙ ብዙ ዋጋ የከፈሉ ለመክፈልም ፍላጎቱ ያላቸው ሰዎች በእንዲህ አይነት ቦታ መኖራቸውን በደንብ እንድገነዘብ አድርጎኛል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። በቀዳሚው ዜናችን የኦሮሞ ዴሞክራሲያዊ ግንባር በቅርቡ በኢትዮጵያ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግስት ከፍተኛ ልዑካን ቡድን ጋር ከግንቦት 3-4/2010 ዓ.ም ውይይት ማካሄዱን ትላንት ይፋ ያደረገው መግለጫ ጠቅሰን መዘገባችን ይታወሳል። በወቅቱ የተባለው ስብሰባ መካሄዱን ከመንግስት በኩል ለማረጋገጥ ያደረግነው ሙከራ አልተሳካም ነው የኢትዮጵያ የፌደራላዊ ዲሞክራቲክ ሪፐብሊክ መንግስት ዛሬ ይፋ ባደረገው መግለጫ መቀመጫውን ከሀገር ውጭ ካደረገውና የኦሮሞ ዴሞክራሲያዊ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን አስታውቋል። ከኦዴግ ባለስልጣናት ጋር ቀደም ሲል ድርድር መካሄዱንም አረጋግጧል። የመንግስቱ መግለጫ የግንባሩ አመራሮች በቅርብ ቀናት ውስጥ አዲስ አበባ እንደሚገቡ ጠቅሶ ቀሪ ድርጅቶችም እንደሚያደርጉት ይጠበቃል ብሏል። መንግስት ወደፊት ህገ መንግስቱን ባከበረና ሰላማዊ በሆነ መንገድ በሀገራችን የፖለቲካ እንቅስቃሴ ውስጥ ተሳትፎ ለማድረግ ከሚፈልጉ አካላት ጋር ለመወያየትና ለመደራደር ዝግጁ መሆኑን መግለጫው አብራርቷል።
ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የኢቦላ ወረርሽኝ ዳግም ተከስቶ ለ19 ሰዎች ሞት ምክንያት መሆኑን የዓለም የጤና ድርጅት WHO ይፋ አደረገ። ድርጅቱ ዛሬ ሰኞ እንዳስታወቀው በሰሜናዊ ምዕራብ የኢኳተር ክፍለ ግዛት ውስጥ 39 ሰዎች ህመሙ እንዳለባቸው ታውቋል። ከነዚህ መካከል 7 የጤና ጥበቃው ማዕከል ሰራተኞች የሚገኙባቸዋል። የኮንጎ ጤና ጥበቃ ሚኒስትርና WHO እነዚህ በህመሙ የተያዙ ሰዎች አድራሻ እየፈለጉ የኢቦላ ክትባት ሙከራ በመስጠት ላይ መሆናቸውም ተገልጧል። ትናንት እሁድ የዓለም የጤና ድርጅት ልዑካን ቡድን የድርጅቱን ዲሬክተር ዶክተር ቴድሮስ አድሃኖም ገብረየሱስን ጨምሮ በአሁኑ ወቅት ህመሙ ያገረሸባትን የኮንጎዋን ቢኮሮ ከተማ መጎብኘቱም ታውቋል።
ዩናይትድ ስቴትስ ቴል አቪቭ ይገኝ የነበረ የእስራኤል ኤምባሲዋን ወደ ኢየሩሳሌም በይፋ አዛወረች። እርምጃው ከፍልስጤማውያን ስፋት ካለው የዓለም አቀፍ ማህበረሰብ ክፍል ጠንካራ ተቃውሞ ገጥሞታል። ኢየሩሳሌም ውስጥ ይቆማል ለተባለው የአሜሪካ ኤምባሲ ህንጻ መስሪያ ሰፊ ቦታ እየተፈለገ እንደ መሸጋገሪያ ሆኖ የሚያገለግለው ቀድሞ እዚያው የነበረ የቆንስላ ቢሮ እንደሚሆን ተገልጿል። ማምሻውን ከዚያው በደረሰን ዘገባ መሰረት ከእስራኤል የጸጥታ ኃይሎች ጋር በተፈጠሩ ግጭቶች ቢያንስ 41 ፍልስጤማውያን መገደላቸውና በመቶዎች የሚቆጠሩ መቁሰላቸው ታውቋል።
አንድ የሰሜን ኮሪያ የልዑካን ቡድን ዛሬ ሰኞ ለውይይት ቤጂንግ መግባቱን የጃፓንና የደቡብ ኮሪያ ዜና አውታሮች ዘግበዋል። በሌላ ዜና በእስልምና የቀን መቁጠሪያ መሰረት የእምነቱ ተከታዮች ነገ ማክሰኞ የረመዳንን ጾም ቀን ይጀምራሉ። በዚህ የጾም ወቅት ከጧት እስከ ማታ ከእህል ከውሃ ይቆጠባሉ፣ ቁርአንንም ይቀራሉ። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት የካቢና ቪኦኤ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። በአዲስ አበባ በተለምዶ ሃና ማርያም ተብሎ በሚጠራው አካባቢ ከ6000 በላይ ቤቶች መፍረሳቸውና ለመፈናቀል ለችግርም መጋለጣቸው ነዋሪዎች ተናገሩ። ተበደልን ያሉ ነዋሪዎች ላለፉት 2 ዓመታት ለመንግስት አቤቱታ ሲያቀርቡ መቆየታቸውንና መፍትሄ አለማግኘታቸውን የቤት ማፍረስ ስራውም እስከዛሬ መቀጠሉን ይናገራሉ። በጉዳዩ ላይ የአዲስ አበባ ከተማ መስተዳድር አስተያየት ለማግኘት ጥረት አድርገን ነበር፣ አልተሳካልንም። መለስካቸው አማሃ ከአዲስ አበባ ተከታዩን ዘገባ አድርሶናል።
በአዲስ አበባ ከተማ ደቡብ ምዕራብ አቅጣጫ በሚገኘው ነፋስ ስልክ ላፍቶ ክፍለ ከተማ ጠርዝ ላይ ልዩ ስሙ ሃና ማርያም በሚባለው አካባቢ መንግስት ህገወጥ የቤት ግንባታ አካሂደዋል በሚላቸውና በከተማዋ አስተዳደር መካከል ላለፉት ጥቂት ዓመታት የቆየው ግጭት ሁነኛ መፍትሄ ያገኘ አይመስልም። ከሳምንት በፊት ይህ ግጭት እንደገና ተቀስቅሷል። በተለይ ባለፈው አርብ ግንቦት 3 ቀን 2010 ዓመተ ምህረት ከሁለት ዓመት በፊት እንደተደረገው ሁሉ መልሶ የማፍረስ ተግባር መከናወኑን ነዋሪዎቹ ለቪኦኤ ተናግረዋል። በእለቱ ደርሷል ያሉትን ጉዳትም ያስረዳሉ። ድምጻቸውን የሰጡን እነዚህ በደሉ ደርሶብናል ያሉ ሰዎች ስማቸው ይፋ እንዳይደረግ ጠይቀዋል። ተጎጂዎቹ እንደሚሉት ከሆነ ከ6000 ቤቶች በላይ ፈርሰዋል። ቃለ ምልልሱን የሰጡን ሰዎች ዛሬ ሲሉ ባለፈው አርብ የተፈጸመውን ድርጊት መግለጻቸው እንደሆነ አድማጮቻችን ይረዱልን አስቀድመን በትህትና እንጠይቃለን።
በጣም ብዙ ከተማ ነው። ኡራኤል የሚባል አለ፣ ቀርሳ ቆንቶማ፣ ጋሮዳ የሚባል አለ፣ ወረዳ 11 አለ፣ ጨፌ ማንጎ የሚባል አለ፣ ግራ ሰፈር አለ፣ መሳይ ሰፈር የሚባል አለ። እና ይሄ ሁላ ሰፈር ይሄ የኛ ኤሪያ ግራ ሰፈርና ጋሮዳ የሚባለው ብቻ ከ1900 አባወራ በላይ የሚኖርበት ማንጎ ጨፌ የሚባለው ከ3000 ምናምን አባወራ በላይ የሚኖርበት ማንጎ እንትን ቀርሳ ቆንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺህ አባወራ የሚኖርበት ነበረ።
እና ይሄ ሁሉ ፈርሷለው የምትለኛውን
የዛሬ 2 ዓመት ሙሉ ለሙሉ ወድሞ ምንም የሌላቸው ዜጎች ምንም በቃ ኪራይን መክፈል ያቃታቸው አቅመ ደካሞች አሁንም ስራ የሌላቸው በልመና ላይ የተሰማሩ ዜጎች ወደ ልመና እንዲሰማሩ ነው ያደረጋቸው መንግስት። እነዛ ዜጎች አማራጭ ስለሌላቸው እዛው ሸራ ወጥረው እንደ ጎጆ እንደ መቀለስ አድርገው ነበረ። ዛሬ ከሌሊቱ 11 ሰዓት ላይ መጥተው ወታደር ከበው ዛሬ ህጻናቶች ታግተው ነው ያ ነገር የተከናወነው፣ ሙሉ ፈረሳ እንዲ የተደረገው ማለት ነው።
ሌላው የአካባቢ ነዋሪና በደሉ ደርሶብኛል ያለ ሰውም ይህንን ይበልጥ ይዘረዝረዋል።
ቁጥራችን የጋራ ወዳ 3800፣ የግራር ሰፈር 1900፣ የማንጎ 760 ነው ምናምን።
ይሄ ማለት ሃና ማርያም አካባቢ ያሉ ናቸው እነዚህ መንደሮች።
ሃና ማርያም አካባቢ በ2008 ያፈረሷቸው አሁንም ድጋሚ እያፈረሷቸው ያሉት ማለት ነው።
ከፈረሱ በኋላ ለምንድን ነው እናንተ እዛው የሆናችሁት?
ይህን የተመለሳቸው ምን
መፍትሄ እንዴት አልፈለጋችሁም ለማለት ነው?
መፍትሄ ያልሄድንበት ቦታ የለም።
የት ሄዳችሁ?
ደብዳቤ እጃችን ላይ ደርሷል። ለምሳሌ ፐብሊክ ሰርቪስ ያለ ማስጠንቀቂያ በህገ ወጥ መንገድ ነው የፈረሰባቸው ብሎ ደብዳቤ ሰጥቶናል። የአዲስ አበባ ከተማ ምክር ቤት የሚመለከተው አካል ምላሽ እንትን ማነው መፍትሄ ይሳቸው ብሎ ደብዳቤ ጽፎልናል። አሁን ትናንትና ነው የዚያ ሶስት ስለዚውም የእሱ የእነሱ የአዲስ አበባ ከተማ ምክር ቤት ጽፎልናል። ይሄ ሁሉ ደብዳቤ እጃችን ላይ ነው ያለው፣ ያለምንም ማስጠንቀቂያ ለመፍረሱ።
ስሟን ልትነግረኝ ያልፈለገችና የሶስት ልጆች እናት ነኝ ያለችም ደርሶብኛል የምትለውን ችግር ታስረዳለች።
የእኔ ብቻ አይደለም፣ በሺ የሚቆጠር ቤት ነው የፈረሰ። ግን እኛ በቃ የምንለውን ጠፍቶብናል። የምንሄድበት ቦታም አጥተናል። በጣም ተቸግረናል።
መቼ ጀምሮ ነው እዛ ቤት የሰራሽው አንቺ?
እኔ ከ95 ዓመት ጀምሮ።
ባለትዳር ነሽ?
አዎ።
ልጆች አሉሽ?
አዎ።
ስንት ልጆች አሉሽ?
ሶስት ልጆች።
ትምህርት ቤት ገብተዋል? በዚህ ምክንያት የደረሰብሽን ችግር ካለ እስቲ ተናገሪ የራስሽን።
እኔ አሁን ለምሳሌ ስራ የለኝም የምኖርበት። እሱ ደግሞ የሚያገኘው ገቢ በፊት ቤት ነበረን፣ አሁን ተከራይተን ነው የምንኖረው። ልጆች እናስተምራለን። ገቢያችንና ኑሯችን አይመጣጠንም። በጣም ተቸግረናል።
ከሁለት ዓመታት በፊት ቤቷ በኃይል በፈረሰበት ወቅት የሆነውንና ከዚያ ወዲህም ያጋጠማትን ችግር እንደዚህ ትዘረዝራለች።
ቤቱ ሲፈርስ ባለቤትሽ ነበረ? ልጆች ነበሩ? እንዴት ነበር? እስቲ ንገሪኝ።
ነበሩ ልጆችም ነበረኝ ባለቤትም ነበረ እና አሁን በቃ ተፈራይተን ነው የምንኖረው ቤት ደግሞ ከ3000 በታች የለም እና ደግሞ እሱም መከተል አልቻልንም ቢያንስ አሁን እኔ ላይ ያለ የቤት ኪራይ 6 ወር ነው በያገዘው ያገኘው ከስር ከስር ማመጣክሎ እንጂ አንዴ መክፈል አልችል ምን መንግስት የለም መንግስት ማለት ህዝብ ነበረ ይሄ ግን አይታወቅም ኢትዮጵያ ውስጥ እና በቃ ወይ ሌላ ሀገር የለንም የምንሄድበት የተወለድነው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ደግሞ መኖር አልቻልንም ይህንን ደግሞ የሚያቀልን ሰው የለም ኢትዮጵያ ውስጥ መተካከብ የሚባል ወንድም ሂድ ሀገር የሚባል የለም ያለውና ጉልበት ያለው ነው የሚኖረው
ከዛሬ 2 ዓመት በፊት የአዲስ አበባ አስተዳደር ከንቲባ ጽህፈት ቤት ኃላፊ የነበሩት አቶ አስግድ ጌታቸውን ቪኦኤ በዚህ ችግር ዙሪያ አናግሯቸው ነበር። በወቅቱ በሰጡት መልስ መንግስት በእርግጥ በችግር ምክንያት በሕገ ወጥ መንገድ መጠለያ ያቀለሱትን ለይቶ መፍትሄ እንደሚሰጣቸው አቅም ያላቸው ሕጋዊ መንገድን በመጠቀም ቤት ሊሰሩ ሲችሉ በሕገ ወጥ መንገድ በአንድ ወይም በሌላ በኩል የመሬት ወረራ የሚያካሂዱትን ግን መንግስት እንደማይታገስ መግለጻቸው ይታወሳል። በአሁን ወቅት የተፈጠረው ሁኔታ የአዲስ አበባ ከተማ አስተዳደር እንዴት እንደሚመለከተው ለመረዳት ያደረግነው ተደጋጋሚ ጥረት አልተሳካም። ምላሹን እንዳገኘን ለማቅረብ እንሞክራለን። መልስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ሊቀመንበር አቶ በቀለ ገርባ በዚህ ባሳለፍነው ሳምንት ዋሽንግተን ዲሲ በሚገኘው ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂደዋል። ሐሙስ ዕለት በቀረበው የመጀመሪያ ክፍል ቃለ ምልልስ ከማህበረሰብ ግልጋሎት ጀምሮ ለቤተሰባቸው ሁኔታ የሰጡትን ማብራሪያ አካተናል። ውይይቱን ያደረጉት ከጽዮን ግርማ ጋር ሲሆን ለዛሬ ስለ እስር ሁኔታቸው ከተጠየቁበት በማብራራት ይጀምራሉ።
በመጀመሪያው የእስር ጊዜ ከስንቅ ማቀበል ጀምሮ በጣም አስቸጋሪ ሁኔታን እንደተካፈቱ ይነገራል። ከዛ በኋላ ግን ሁለተኛው የተሻለ የሚባል ነው። ያ የተሻለ የሚባለው ሁኔታ የመጣው እንግዲህ ያርሙኛል ካልሆነ እርሶ በመታወቁት ነው፣ በመጀመሪያው ስር እርሶ በመታወቁት ነው ወይስ የሰዎች የማህበረሰቡ የህዝቦች አስተሳሰብ ለፖለቲከኞች የሚሰጠው መንግስትን ጥያቄ የሚጠይቁ ፖለቲከኞች ወይ መንግስትን ተጠያቂ የሚያደርጉ ፖለቲከኞች ያለው አመለካከት መቀየር ያስተሳሰብ ለውጥ መምጣት ነው የትኛው ነው ብለው ያስባሉ?
እኔ ምናልባት ሁለቱም ነው ብዬ አስባለሁ። መጀመሪያ ላይ ያው እኔ እንደ ታሰርኩ ባለቤቴን ከስራ አገለሏት፣ ከስራ አስወጧት። ስለዚህ በወቅቱ በጣም የሚያደናግጥ ነገር ነበረ። ልጆቹ ተማሪዎች ናቸው፣ አንድም ስራ የያዘ ሰው የለም። ቋጥር ነው፣ ጥሪት የለም። ያው መምህርነት ስራ ነው ሁለታችንም የምንተዳደረው የነበረውና በሀገራችን ደግሞ ይታወቃል መምህርነት በንጽህናው እና በድህነቱ ነው የሚታወቀው። ንጹህ ነው፣ ነገር ግን ድሀ ነው መምህር እና ምንም አልነበረንም። ያ ትንሽ ስትሬስፉል ነበረ፣ አስደንጋጭ ነገር ነበረ። ነገር ግን ከዛ በኋላ በጣም በእምነት ላይ በእግዚአብሔር ላይ ያለን እምነት በጣም ትልቅ ነው። በተለያየ መንገድ እግዚአብሔር እንደሚረዳን ቃል ገብቶልናል፣ ያንንም ነገር አድርጎልናል። በአንደኛውም ዙር በዚህኛውም ዙር ምንም ከወትሮው ከድሮ የከፋ ነገር አንድም ጊዜ አልደረሰብንም። ልጆችም አልተራቡም፣ ትምህርታቸውን አላቋረጡም። ትምህርታቸውን እንዲቀጥሉ ወዲያውኑ አንድ ሰው ነው አንድ ግለሰብ ነው አባታቸው ከእስር እስኪፈታ ድረስ የነዚህ ልጆች የትምህርት ክፍያ በኔ ላይ ነው ብሎ ኃላፊነቱን ወሰደ። ሌላ ሰው ደግሞ ዩኒቨርሲቲ ያለው ልጄ የዚህ ልጅ ኃላፊነት የኔ ነው የሚል አንድ የቀድሞ ጓደኛዬ ደግሞ እንደዚህ ኃላፊነቱን ወሰደ። እንደዚሁ ያደረጉ ብዙ ሰዎች ከቤተሰቦቻችን ጎን ለመቆም ችለዋል። የማናቃቸውም የምናቃቸውም ሰዎች እጅግ በጣም በሚያስገርም ሁኔታ እስር ቤትም እየመጡ ይጠይቁኝ ነበረ። ማንም ሰው ሳይጠየቅ ቢውል እኔ ሳልጠየቅ የዋልኩበት ጊዜ አንድም ጊዜ ትዝ አይለኝም። ሁልጊዜ ሰዎች እየመጡ ይጠይቁኝ ነበር። በዚህም እግዚአብሔርን በጣም አመሰግናለሁ። የኢትዮጵያም ሕዝብ በእውነት ለነጻነት ያለውን ለትግል ያለውን ወኔ ለፍትህ ያለውን ፍላጎት በደንብ አድርጎ ያሳየበት ነው። በእስር ቤት ያለው መረዳዳት የኔ ብቻ ሳይሆን እኛ ደግሞ ስንረዳ ባቅማችን ሌሎችን እንረዳለን። እንደዚህ አይነት ባህል እጅግ በጣም ተስፋፍቷል እስር ቤት ውስጥ። ሰው አንዱ ሁለት ሸሚዝ ያለው ሌላው የተቀደደ ሸሚዝ የማይለብስበት ነው እስር ቤት። ተቀባብሎ ተሳስቦ ተከፋፍሎ የሚኖርበት ነውና ያንን ልብ እንዲኖርን እንደዛ አይነትም የመረዳዳት ስሜት እንዲፈጠር አድርጓል። ስለዚህ ሁለቱም ነው ብዬ ነው የማስበው። ነው የሰውም በብዙ መንገድ ረድቶናል። መታወቂያም ከዛ ጋር ተያያዥነት አለው። ዋናው ነገር ግን ሰው ፍትህን ይፈልጋል። በዚህ ሀገር ውስጥ ነጻነትን ይፈልጋል። ለነጻነት የሚታገሉ ሰዎችን ያከብራል የሀገራችን ህዝብ። ያ ነው ትልቁ እሴታችን። አሁን ያደብርን ያው የመጣ ነው ነገር ከላይ ከላይ ከዛ ከዚህ ሳይባል ለነጻነት የሚደረገውን ትግል መደገፍ መጀመሩ ነውና ያም ደግሞ የሰለጠነ ህዝብ ጥሩ እሴት ነው። መልካም እሴት አድርጌ ነው የምወስደው።
ስለዚህ የህዝቡ የመደገፍ ነጻነትን የመፈለግ ነገሩ እየጨመረ መጥቷል ነው ወይስ በፊትም ነበር ነው?
በፊትም እንግዲህ ማን እንደሆነ አይታወቅም። ለምሳሌ ልመና ራሱ በሚለመንበት ጊዜ እኮ አንዳንድ ጊዜ ይያለው የሚለምን ሰው አለ። በዛ ምክንያት ይያለው የሚለምን መሆኑን አንድ ጊዜ ካወቀ አንድ ሰው አቶ የሚለምነውን ሰው ሳይሰጠው ሊያልፍ ይችላል። ስለዚህ ምንድነው አሁን በቃ እነዚህ ሰዎች የሚታመኑ ናቸው ታጋዮች ናቸው ብሎ ማሰብ በጀመረበት ወቅት የመጠየቅ የማበረታታት ቤተሰቦቹንም የመጠየቅ ልምድ እያዳበረ መጣ። አሁን ሰዎች እዛ ውስጥ እንዳሉ እነተኛ ትግል የሚያካሂዱ ሰዎች እንዳሉ መሆናቸውን ማመኑ ነው። በፊትም ነበረ አሁን ግን በመረጃ ያረጋገጠ በመሄድበት ጊዜ የበለጠ ምነቱን አጠናከረለት ብዬ ነው እኔ የማምነው።
ከስር ሲፈቱ በቀድሞ ሲፈቱና አሁን ሲፈቱ የነበረው ሁኔታ ግን በጣም የተለያየ ነው የነበረው አቀባበል። ስቴዲየም ድረስ ሄደው በከተማው ከንቲባ በኦህዴድ በመንግስት ማለት ነው ድረስ አቀባበል እስከማድረግ የሚደርስ በጣም ትልቅ አቀባበል ነው የነበረውና እሱ እስከምን የመጣ ነው?
እሱም አሁንም ምንድነው አንደኛ ነገር መንግስት አሸባሪ ናቸው ወይንም ደግሞ ወንጀለኞች ናቸው ብሎ ያሰራቸው ሰዎች ወንጀለኞች አይደሉም፣ አሸባሪዎች አይደሉም አለመሆናቸውንም ደግሞ መንግስት ወይንም ደግሞ ህዝብ ያረጋገጠበት ነው ብዬ ነው የማምነው እኔ። በፊትም ቢሆን ህዝቡ ፈርቶ ነው እንጂ ብዙ ሰዎች ንጽህና እንዳላቸው ይገነዘብ ነበር። ነገር ግን ያንን ፍርሃቱን ያስወገደበት ፍራቱን አስወግዶ ለነጻነት ያለውን ፍላጎት እና ድጋፍ ያሳየበት ያመለከተበት አርጌ ነው የሞስደው። ብዙ ሰዎች ደግሞ ምናልባት ወነተኛ አሸባሪ ልንመስላቸው ምንቻላቸውም ሰዎች ቢኖሩ አሁን ግን ለካ እንደዚህ አይደለም ለካ እንዲህ ነው ብሎ መንግስት የሚሰራውን ነገር ያወቁ ከመሄዳቸው የተነሳ አሁን ወደ ልቦናቸው የመመለስ ወደ ትክክለኛ ጎዳና የመመለስ ባንጻሩ ደግሞ መንግስትን ለካ አይደለም አንተ የምታረገው ነገር ለካ አይደለም እነዚህ እናንተ እንደምትሉት አሸባሪዎችና አገር አጥፊዎች ሳይሆኑ ቀና ለሀገሪቱ መልካም የሚያስቡ መልካም ዜጎች ናቸው ብሎ ለመንግስት መልእክት ለማስተላለፍ ፈልጎ ይመስለኛል። ስለዚህ በሁለቱም መንገድ ሲታይ በጣም የሚያበረታታ ነው በሀገራችን ውስጥ ያለው ሁኔታ ብዬ ነው እኔ ለማለት የምችለው።
የእስር ቤት ውስጥ ያለውን የማህበራዊ ህይወት ሲገልጹ ከመካፈል አንዱ ያንዱን ከመካፈል ጀምሮ ያለው በጣም የተሳሰረ ጥሩ የማህበራዊ ግንኙነት ነው ብለዋልና እስር ቤት ከመግባቶት በፊት አልነበረኝም የሚሉት የማህበራዊ ግንኙነት እስር ቤት ከገባው በኋላ አደብርኩት ወይም ያስተሳሰብ ለውጥ አመጣሁበት የሚሉት እርሶ ቀድሞ ያልነበሩት እስር ቤት ያገኙት ነገር አለ?
የነበረኝን እንዳዳብር አድርጎኛል። ምናልባት ሰዎችን የምንመለከትበት መነጽር አንዳንድ ጊዜ የታሰረ ሰው ሁሉ ወንጀለኛ ሊመስል ይችላል። በእስር ቤቶች አካባቢ ብዙ ትኩረት አንሰጥም። እዛ አካባቢ ስላሉ ጉዳዮች ብዙ ነገር አንገነዘብም። እዛ ያሉ ዜጎች ምንም ከልክ ተገልለው እንደተቀመጡ ሁሉ ከህሊናችንም የጠፉ ሆነው ነው የኖሩትና አሁን ያ ልክ እንዳልሆነ በአብዛኛው እስር ቤት ያሉ ሰዎች እንደውም መልካም ሐሳቢዎች፣ ቅን ሐሳቢዎች ለሀገር የደከሙ ብዙ ዋጋ የከፈሉ ለመክፈልም ፍላጎቱ ያላቸው ሰዎች በእንዲህ አይነት ቦታ መኖራቸውን በደንብ እንድገነዘብ አድርጎኛል። ሰዎች አካባቢያቸው ውስጥ ያለውን ነገር ሳይሆን ከአካባቢያቸው ርቆ ተሰውሮ ያለን ነገር ማየት ማስፈልጊ መሆኑን አስተምሮኛል። ህይወት አንድ መንገድ ላይ ብቻ አለ መሆኑን በተለይ የተሰወረን ነገር ፈልጎ የማግኘት የተሰወረ ነገር የጠፋ አለ መሆኑን እንዲህ አይነት ነገርን እንዳስተውል ነው እኔ ያደረገኝ። ብዙ ሰዎች አሁንም በአገራቸው የደከሙ ሸባሪነትን ሲዋጉ የነበሩ የሄሊኮፕተር አብራሪዎች ከኛ ጋር የነበሩ ነገር ግን ዛሬ አሸባሪ ሆነው አሸባሪ ተብለው ተፈርጀው ቤት ተዘግቶባቸው ያሉ በመከራ ውስጥ ያሉ በችግር ውስጥ ያሉ እንዲህ አይነት ሰዎች መኖራቸውን ምን ያህል ኢትዮጵያ ህዝብ እንደሚያውቅ አላውቅም። እኔና የተሰወረ ነገር የማናቃቸው ብዙ ነገሮች ብዙ ችግሮች በሀገራችን በየጓዳ ጎድጓዳው ያሉ በተለይ በእስር ቤቶች ያለው ነገር አስከፊ መሆኑን ነው እኔ በደንብ የተረዳሁትና ያየሁት። እንደውም ይልቅስ ወንጀለኛው ውጪ ያለ ንጹህ ሰው በአብዛኛው እስር ቤት ያለ አርጌ እስከ ማሰብ ድረስ የደረስኩበት ነው የማየው። ከዛ ውስጥ ከተመለከትኩትና ከተማርኩት ነገር አንዱ ይሄ ነው። ሌላው ሰባዊነትን ያዳብራል። ለሰው መኖርን ለሰው መልካም መስራትን የኛን እርዳታ የሚፈልጉ ከትንሽ እስከ ትልቅ በአቅማችን ሁሉ ጊዜ አንድ ነገር ማድረግ የምንችል መሆናችንን በደንብ ነው የተረዳሁት። እኛ ካገኘነው ያካፈልን በመንሄድበት ጊዜ እነዚህ ነገሮች ያዳብርንበት ነው በግሌም ያዳብርኩበት ነው ብዬ ነው የማስበው።
ከዚህ ከተፈቱ በኋላ ሀገር ውስጥ ለሚታተም አንድ መጽሔት ወይም ጋዜጣ በሰጡት ቃለ ምልልስ ለጎንደር የተለየ አመለካከት አለኝ ወይም ከጎንደር ጋር የተለየ ግንኙነት አለኝ የሚል ይዘት ያለው ቃለ ምልልስ ሰጥተዋልና ከእስር ቤት በኋላ ነው እስር ቤት ውስጥ ምንድነው ስቲስ እንደው?
እኔ ከሃይ ስኩል በኋላ የተማርኩት ባህር ዳር ነው። ባህር ዳር ስማር በጣም ብዙ ጓደኞች ባጋጣሚ ሆኖ የመጀመሪያውን ዶርም ሼር ያደረኩት በአብዛኛው ከጎንደር ልጆች ጋር ነበር። ግንኙነታችን እጅግ በጣም እንደዚህ ተብሎ የሚገለጽ በቃል የሚገለጽ አይደለም። አንዳንዶቹ አሁንም እዚህ ዩናይትድ ስቴትስ ያሉ አሉ። ከብዙ መንገድ ከብዙ ርቀት መጥቶ የጠየቁኝም አሉ። እዚህ ዲሲ ድረስ መጥቶ ባለፈው ጉብኝቴ እና ከዛ ጊዜ ጀምሮ ለጎንደር የነበረኝ ፍቅር እንደዛ ሆኖ አሁን በቅርብ ጊዜ ደግሞ እኔ ከታሰርኩ በኋላ ህዝቡ የኔንም ፎቶ ይዞ ፎቶግራፊን ይዞ ሰልፍ መውጣቱን ሰምቻለሁ። በብዙ ነገሮች ተረድቻለሁ። እና እነዚህ ነገሮች የበለጠ በልቤ ውስጥ የተለየ ስፍራ እንዲኖረው አድርጓል።
ሲሆን ካቶ በቀለ ገርባ ጋር ያደረገችው ሙሉን ውይይት በፌስቡክ አትቪዮ አማሪክ ላይ በድረገጻችንም እንደዚሁ amharic@vioinish.com ላይ ታገኛላችሁ። ሙዚቃን ጋብዛችሁ የጋቢና ዝግጅታችን ይቀጥላል። ወደ መጨረሻው ዘገባችን ስናልፍ በደርግ ዘመን የኢትዮጵያ ሕዝብ መዝሙርን ኢትዮጵያ ቀዳሚ የተሰኘውን ግጥም የደረሱት አቶ አሰፋ ገብረ ማርያም ይኖሩበት በነበረው ላስ ቬጋስ ኔቫዳ አርፈው አስከሬናቸው ወደ ኢትዮጵያ ተሸኝቷል። ሰለሞን አባተ የሚያውቋቸውን አነጋግሮ የሚከተለውን ዘገባ ልኳል።
አሰፋ ገብረ ማርያም ተሰማ ከእሳቱ ከተማ ይሉ ነበር በየፊርማቸው አሉ። የተቃጠለችቱ ከተማ የኔቫዳዋ ላስ ቬጋስ ነዋሪ የነበሩት መምህር፣ ገጣሚ፣ ደራሲ፣ የቋንቋዎች ሰው አሰፋ ገብረ ማርያም የጀግኖች እናት ነሽ፣ በልጆችሽ ኩሪ፣ ጠላቶችሽ ይጥፉ ለዘላለም ኑሪ እያስባሉም ወደ አንድ ትውልድ የሚጠጋን ኢትዮጵያዊ ዜጋ የሀገር ክብርና ፍቅር መግለጫ አበርክተው ኖረዋል። ኒውዮርክ የሚገኙት የሥነ አምልኮ የቋንቋዎችና የማኅበረሰብም ጥናት ሊቅ ፕሮፌሰር ጌታቸው ኃይሌ ወዳጄ ወንድሜ አቶ አሰፋ ገብረ ማርያም ብለው ባወጧት እጅግ የታጨቀ መልእክት ያዘለች ጽሑፍ የአቶ አሰፋ ገብረ ማርያምን መሳጭ ትዝታዎቻቸውን እንዲሁም ሐዘናቸውን ገልጸዋል። እግዜር ያጥናው አልኩና ስለ ወዳጃቸው ማንነት ጠየቅኳቸው።
ገጣሚም ነው። ገጣሚዎች ብዙ ጊዜ ፈላስፋዎች ናቸው። ገጣሚ ነው። አሽሙር ይገባዋል፣ ምጸት ይገባዋል፣ ሰምና ወርቅ ይገባዋል። አንዳንድ ነገሮች ራሱም ሲናገር የሚያስደንቅ ከሆነ ሲነግረን እሱም በሳቅ ጀምሮ ነው የሚነግረን። ሌሎችም በሚናገሩበት ጊዜ ገና ጨዋታው ተነግሮ ሳያልቅ ነው የሚያገኘውና የሚያደንቀው የሚስቀው። እንደዚህ ያለ ሰው ነበረና ትልቅ ሰው ነው አቶ አሰፋ። ሰውን ደግሞ በሕይወቱ ሳለ ነው መከበር ያለበት እንጂ ካለፈ በኋላ ሳይሰማው ሳይደሰት ለካ ሰዎች አስተዋጽኦዬን አውቀውልኛል ብሎ ደስታ ሳይኖረው ካለፈ በኋላ ብናከብረው ምን ዋጋ አለው ይል ነበረ።
ትልቅ አስተሳሰብ ነው
በጣም። እና እኔም አሁን የሚቆጨኝ ለሱም ደግሞ እንደዚሁ በሕይወቱ ሳለ አንዳች ነገር ሳናደርግለት በመቅረታችን በጣም በጣም ነው የሚቆጨኝ። እና እንዲህ ያለ ሰው ነበረ አቶ አሰፋ። ግጥሞቹ፣ ጽሑፎቹ ብዙ ሰው ነክተዋል፣ ብዙ ሰው ያውቁታል፣ ያውቃቸዋል።
አቶ አሰፋ ገብረ ማርያም ለወጣት ኢትዮጵያውያን የከፍተኛ ትምህርት ዕድል ያሰፉም ሰው እንደነበሩ በሶቪየት ኅብረት ዘመን በመስኮብ የኢትዮጵያ ዲፕሎማት የነበሩትና አሁን ዋሽንግተን ዲሲ አካባቢ የሚኖሩት አቶ አያልነህ እጅጉ ያስታውሳሉ።
እኔ እንግዲህ እንደ ቀድሞ አጠራር ነው የምጠራው፣ ጋሽ አሰፋ ነበር የምለው። የማውቀው ላለፉት 40 ዓመታት ገደማ በሩሲያ ዋና ከተማ ሞስኮ ነው። ያስተዋወቀንም በጊዜው በኢትዮጵያ ኤምባሲ የትምህርት አታሼ በነበሩት አቶ ገበየሁ ኩምሳ አማካይነት ነበር። ከዛን ጊዜ ጀምሮ ለረጅም ጊዜ በቅርብ አውቀዋለሁ። ታላላቅ ሰዎች ናቸው ከሚባሉት አንዱ እንደነበር ባበረከታቸው የሥነ ጽሑፍ ስራዎቹ ይታወቃል። እንደምታውቀው በተለይ በቀድሞው የኢትዮጵያ ብሔራዊ መዝሙር ድርሰቱ ምን ያህል ለኢትዮጵያና ሕዝቦቿ የነበረውን ራዕይ ወይም ህልም ያሳየበት ድንቅ ስራው በመሆኑ ማንነቱን በጉልህ ይገልጸዋልን ብዬ አምናለሁ።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም እንቀበላለን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክ ቢል ያብሮ ጋር በመሆን እንሰናበታለን። መልካም ምሽት፣ ነገ እንገናኝ። It's a pretty woman.
Tunin, Radio Ni Sagale Amerikat.